በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ሰላም ጠና ይስጥልን የፕሮግራማችን ተከታታዮች። ይህ በየሳምንቱ በዚህ ሰዓት ወደ እናንተ የሚደርሰው የፍኖተ ቅዱሳን ዝግጅታችን ነው። በዛሬው የፍኖተ ቅዱሳን ፕሮግራማችን የቅዱሱን ሐዋርያ የቅዱስ ቶማስን የሕይወት ታሪክ የሚዳስስ ይሆናል። አብራችሁን ቆዩ። ሁላችን አየነ ክርስቶስ ተነስቶ ሐዋርያው ቅዱስ ቶማስ። መድኃኒተ ዓለም ኢየሱስ ክርስቶስ በሰላሳ ዘመኑ በማየ ዮርዳኖስ በእደ ዮሐንስ ተጠምቆም 40 ቀንና ሌሊት በገዳመ ቆሮንቶስ ከጾመ ከጸለየ በኋላም የማስተማር ሥራውን ሲጀምር አስቀድሞ ያደረገው ነገር ቢኖር ቃሉን ተምረው ሰምተው ተአምራቱን አይተው በዓለም ዞረው ወንጌልን የሚሰብኩም ሐዋርያትን መምረጥ ነበረም። ከነዚህ ከተመረጡት 12 ሐዋርያት መካከል አንዱ ከአሴር ነገድ ወገን የሆነው ቅዱስ ቶማስ ወይም ዲዲሞስ ነው። ቶማስ የአርማይክ ቋንቋ ነው። ዲዲሞስ ደግሞ የግሪክ ቋንቋ ሲሆን ትርጉሙም መንታ ማለት ነው። ክርስቶስን ሲከተል ተስፋ መቁረጥን የሚያስከትል ድፍረት በዮሐንስ 11 ቁጥር 8 ላይ አለማስተዋልና መጠራጠር ይታይበት ነበር። ሐዋርያው ቶማስ ትንሣኤ ሙታን የለም ብለው ያምሉ ለነበሩት ሰድቃውያን ወገን እንደነበረም ይነገራል። ይህም በማቴዎስ 22 ቁጥር 25 ላይ በዝርዝር ይገኛል። ጌታችን መድኃኒታችን ኢየሱስ ክርስቶስ ከሞት መነሳቱን አስሩ ሐዋርያት ሲነግሩት የችንካሩን ምልክት በእጆቹ ካላየው፣ ጣቴንም በችንካሩ ምልክት ካላስገባው፣ እጄንም በጎኑ ካላስገባው አላምንም ያለው በዚህም የተነሳ ነበረ። ጌታችን መድኃኒታችን ኢየሱስ ክርስቶስ ቶማስ በእምነቱ እንዲጠነክር አስቀድሞ አስሩ ሐዋርያት ባሉበት እንደ ተገለጠ ሁሉም ዳግመኛ ቶማስ ባለበት በዝግ ቤት ውስጥ ተገልጦም ቶማስ ያለው ሁሉ እንዲፈጸምለት አድርጓል። ይህም በዮሐንስ 20 ቁጥር 26 ላይ በዝርዝር ይገኛል። ቶማስም መጠራጠሩን ትቶም ጌታዬ አምላኬ በማለት አምላክነቱን መስክሯል። ተነስቷ ጌታ ተመላች በደስታ ቅዱስ ቶማስ ሀገረ ስብከቱም ፋርስ የነበረ ሲሆን እሱም ብዙ ደቀ መዝሙራትን ማፍራት የቻለ ነበር። ከሚጠቀሱትም ውስጥ አንዱ ታዲዮስ ወይም አዳይ ነበር። በአገልግሎት በነበረባቸው ሀገራት ብዙ ፍሬን ማፍራት የቻለና ብዙ ተአምራትንም የፈጸመ ስለ አምላኩ ፍቅር ብዙ መከራን የተቀበለ ታላቅ አባት ነው። በህንድ በነበረበት ወቅት በህንድ የማላባር ግዛት በታክሽሊላ ከተማ የነበረው ንጉስ ጎንዶፓረስ በኢየሩሳሌም ስለነበረው የሰለሞን ቤተ መንግስት ዝና እየሰማ እርሱም በግዛቱ ያን አይነት ቤተ መንግስት ለማሰራት ይፈልግ ነበርና ነጋዴዎች በየሀገሩ ሲጓዙ የታወቀ ግንበኛ እንዲያመጡለት አዟቸው ነበር። ይህንን መልእክት ከሰሙት ነጋዴዎች መካከል አንዱ ወደ ፐርሺያ ወረደ። ቅዱስ ቶማስ ወደ ህንድ ተጉዞ ወንጌልን ለመስበክ መንገድ ሲፈልግ ከዚያ ነጋዴ ጋር ተገናኘ። ነጋዴው የቶማስን ከኢየሩሳሌም መምጣት ሲሰማ የግንበኝነት ሙያ ይችል እንደሆን ጠየቀው። ቶማስም በኢየሩሳሌም በነበረበት ጊዜ ህንጻ በማነጽ ኑሮውን ይገፋ እንደነበር ለነጋዴው መለሰለት። ነጋዴው በዚህ አጋጣሚ እጅግ ተደስቶ ቶማስን ወደ ህንድ ማላባር ወሰደው። ንጉሱም የቶማስን ሙያ ሲሰማ ነፍስ አልቀረለትም። ንጉሱም ከታክሻሊላ ከተማ ጠገብ ወደሚገኘው ሜዳ ቶማስን ወሰደውና በጫካ የተሞላውን ሜዳ ያሳየ ቤተ መንግስቱ የሚተከልበትን ቦታ አመላክተው ቅዱስ ቶማስ የቤተ መንግስቱን አቅድ ሲነግረው ንጉስ ጎንዶፓረስ ተሰርቶስ ከሚያወቸኩልም። ከጥቂት ጊዜ በኋላ ንጉሱም ለሰራተኛ መቅጠሪያ፣ ለድንጋይና እምነበረድ፣ ለብርና ወርቅ፣ ለብረትና እንጨት መግዣ እያለ ለቅዱስ ቶማስ ያለ የሌለውን ገንዘብ ይልክለት ጀመረ። ቅዱስ ቶማስ ገንዘቡን ሲያገኝ የተጓዘው ወደ ገበያ ወይም ሰራተኛ ፍለጋ ሳይሆን ወደ ድሆች መንደር ነው። በዚያም ለተራቡት ምግብ፣ ለታረዙት ልብስ፣ በየቦታው ለወደቁት መጠለያ እየገዛ ማደል ጀመረ። በሽተኞችን እየፈወሰና የተቸገሩትን እያጽናና ወንጌለ መንግስተ ሰማያትን መስበክ ያዘ። ንጉስ ጎንዶፓረስ ገንዘብ በላከ ቁጥር የሚገነባው ቤተ መንግስቱ ሳይሆን የድሆችና የደካሞች ቤት ሆነ። ለቤት መስሪያ የመደበው ገንዘብና ጊዜ እንደተጠናቀቀ ቤተ መንግስቱ ሊጎበኝ ወጣ። ጫካው አልተነካም። ሰማይ ጠቀስ ፎቅ ቀርቶም የወደቀ ድንጋይ የለም። ንጉሱ በዚያ በኩል የሚያልፍ አንድን መንገደኛ ጠራና ቶማስ የታለ ሲል አፈጠጠበት። ቶማስ የተራቡትን እያበላ፣ የተጠሙትን እያጠጣ፣ የታረዙትን እያለበሰ፣ ህሙማን እየፈወሰ በድሆች መንደር ይገኛል ሲል መንገደኛው መለሰለት። እርሱ ባልከፋ ታዲያ የሰራልኝ ቤተ መንግስት የታለ? ንጉሱ መንገደኛው ላይ ዳግመኛ አፍጥጦ ጠየቀውም። በድንጋይ የተሰራ ቤተ መንግስት ላያዩ ይችላሉ ጌታዬ፣ ነገር ግን በህዝቡ ገጽታ ላይ ደስታና ፈገግታ ማንበብ ይችላሉ ብሎ መለሰለት ያው መንገደኛ። በዚህ ጊዜ ንጉሱ ያ ሁሉ ገንዘቡን እንደባከነበት መጠርጠር ጀመረ። ወዲያው ወታደሮቹም ቶማስን ፍለጋ አካባቢውን አጥለቀለቁት። ቅዱስ ቶማስ ተይዞ እንደመጣ ቤተ መንግስቴ ለምን አልሰራህልኝም አለው ንጉሱ በቁጣ። ሰርቻለሁ ጌታዬ፣ ቶማስ መለሰ። የታለ? ጫካው እንኳ መች ተነሳ? እርግጥ በምድር ላይ የድንጋይ ቤተ መንግስት ሊያዩ ይችላሉ፣ እኔ ግን በሰማይ ላይ ቤተ መንግስት ሰርቼውለታለሁ አለው ቶማስ ለንጉሱም። ያን ጊዜ ንጉሱ ተቆጣም። ቶማስን እጅ እግሩን እየቆራረጡ እንዲያሰቃዩት አዞ ወህኒ ያወረደው። በዚያች ሌሊት የንጉሱ ወንድም የሆነው ልዑል ጋድ በድንገተኛ በሽታ መጣደፍ ጀመረ። ሊነጋጋ ሲልም ነፍሱ ከስጋው ተለየች። የጋድ ነፍስ በመላእክት ታጅባ ወደ ሰማይ ወጣች። ካጀቧት ቅዱሳን መላእክት አንዱም ብዙ አብያተ መንግስታትን እያሳያት ትኖሪበት ዘንድ ደስ ያለሽን ምረጪ አላት። የጋድ ነፍስም በአብያተ መንግስታቱ መካከል የሚታየውን የሚያምር ቤተ መንግስት መረጠች። ይህ ቤተ መንግስት ያንቺ አይደለም፣ ቶማስ ለንጉስ ጎንዶፓረስ የሰራለት ሰማያዊ ቤተ መንግስት ነው አላት። በዚያ ሰዓት የልዑል ጋድ ነፍስ ከስጋው ጋር ተዋደች። ጋድ ሊቀብሩት በተሰበሰቡት ሰዎች መካከል ከእንቅልፍ እንደሚነቃ ሰው ተንቀሳቀሰ። ከዚያም አፈፈ ብሎ ተነሳ። ልዑል ጋድ በዚያች ቅጽበት የተመለከተውን ሁሉም ለንጉስ ጎንዶፓረስና ለተሰበሰቡት ሁሉ ነገራቸው። ንጉሱም ይህንን ሲሰማም በቶማስ ላይ በሰራው ግፍ ሁሉ አዘነ። ተጸጸተም። ያ ያሰበው ቤተ መንግስት መስራቱን ሲሰማ ቶማስን ከወህኒ ያወጣው። እርሱና ቤተሰቡም በክርስቶስ አምኖ ተጠመቁ። ጎንዶ ፓረስም ሌላም ቤተ መንግስት ስራልኝ እያለ ያለውን ሁሉ ገንዘብ ለቶማስ ሰጠው ጀመረ። የማላባር ባለጸጎችም አሰረ ፍኖቱን ተከተሉ። ቅዱስ ቶማስ ከማላባር ጀምሮ እስከ ቻይና በመዝለቅ ወንጌልን ሰብኳል። በመጨረሻም በ66 ዓመተ ምህረት በሚላ ፓርክ ከተማ ከሚገኙ አምላኪያነ ጣዖት ቆዳውን ገፈው ስልቻ በመስራት በሰውነቱ ጨውን ስንሰው እያሰቃዩ ለሞት አብቅተውታል። በአራተኛው መቶ ክፍለ ዘመን አጽሙ ወደ ኤዴሳ መጥቶ በክብር አርፏል። ቅድስት ቤተ ክርስቲያናችንም ዝክረ በዓሉን ግንቦት 26 ቀን አስባው ትውላለች። ወስብሐት ለእግዚአብሔር ወላዲቱ ድንግል ወለመስቀሉ ክቡር አሜን።